ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የግንቦት 23 2010 ዓ.ም ተምረት ለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ቅዱስ ቁርባን የኢየሱስን ቃላትና ተግባራት የሞቱንና የትንሣኤውን የመንፈሱንም ጣዕም ሳይቀር አጣምሮ የያዘ ምስጢር ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን የላቲን ሥርዓት አምልኮ በሚከተሉ ምእመናን ዘንድ መቤታችን ቅድስት ድንግል ማርያም የአክስቷ ልጅ የሆነችውን ቅድስት ኤልሳቤጥን የጎበኘችበት ቀን ዛሬ ተዘክሮ ማለፉ ይታወሳል። በሉቃስ ወንጌል በምዕራፍ 1 ከቁጥር 39 እስከ 56 ላይ እንዲህ ይላል፣ ማርያም በዚያን ሰሞን በፍጥነት ተነስታ ወደ ደጋው አገር ወደ አንድ የይሁዳ ከተማ ሄደች። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ቀረበች። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሷ በማጸኗ ውስጥ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞልታ ድምጿን ከፍ አድርጋ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማጸንሽን ፍሬ የተባረከ ነው። ለመሆኑ የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማን ነኝ? እነሆ የሰላምታሽ ድምፅ ጆሮዬ እንደ ገባ በማኅፀኔ ያለው ጽንስ በደስታ ዘሏልና። ጌታ ይፈጸማል ብሎ የነገራትን ያመነች እርሷ የተባረከች ናት በማለት ኤልሳቤጥ ማርያምን በታላቅ ደስታ በቤቷ የተቀበለችበት በዓል ነው። እነዚህ ሁለት ሴቶች ማለትም ማርያምና ኤልሳቤጥ በዝምድና የተሳሰሩ ቢሆንም ነገር ግን በዕድሜ፣ በባህሪ፣ በአካባቢያዊ ሁኔታ የተለያየ አይነት ሕይወት የነበራቸው ሰዎች ነበሩ። እነዚህ ሁለቱ ሴቶች ማርያምና ኤልሳቤጥ የየራሳቸው የሆነ የግል ምስጢር ደብቀው የያዙ ሴቶች ነበሩ። የማርያምን ጉዳይ በምንመለከትበት ወቅት ማርያም የዮሴፍ እጮኛ የነበረች ሴት መሆኑ የሚታወቅ ሲሆን፣ ነገር ግን መልአኩ ገብርኤል ከእግዚአብሔር ተልኮ የምሥራቹን ቃል ካበሰራት በኋላ በሰው ሳይሆን በመንፈስ ቅዱስ ኃይል አርግዛ በመገኘቷ፣ ይህ ሁኔታ ደግሞ በወቅቱ በነበረው የማኅበረሰብ ክፍል አንድ ከትዳር ውጪ ያረገዘች ሴት በድንጋይ ተወግራ ትሙት ወይም ትገደል የሚል ሕግ በመኖሩ የተነሳ ተጨንቃ ነበር። እግዚአብሔር በመንፈስ ቅዱስ አማካይነት በእርሷ ማደሩ በወቅቱ እርሷ ለሌሎች ማስረዳት የከበዳት ታላቅ የሆነ ጉዳይ ነበር። በዚህም ምክንያት ሁሉንም ነገር በልቧ እያሰላሰለች ደብቃው ይዛ እንደነበር ቅዱስ ወንጌል ያስረዳናል። ኤልሳቤጥም በበኩሏ አንድ ቀን ባሏ ዘካርያስ በምድቡ ተራ በእግዚአብሔር ፊት በክህነት በሚያገለግልበት ጊዜ፣ ዕጣን በሚያጥንበት ጊዜ ሕዝቡ ሁሉ በውጪ ሆኖ ይጸልይ ነበር። የጌታ መልአክ ከዕጣኑ መሠዊያ በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ በፍርሃትም ተዋጠ። መልአኩ ግን እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቶአል። ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለ። ዘካርያስም መልአኩን ይህንን በምን አውቃለሁ? እኔ እኮ ሽማግሌ ነኝ፣ ሚስቴም በዕድሜ ገፍታለች ሲል መለሰለት። መልአኩም መልሶ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ በማለት ሚስቱ ኤልሳቤጥ በስተርጅና ወንድ ልጅ እንደምትወልድ ባበሰረው መሠረት ሚስቱ ኤልሳቤጥ ታረግዛለች። ነገር ግን ኤልሳቤጥ በዕድሜ በመግፋቷ የተነሣ ይህ እርግዝና ከፍተኛ የሆነ ምስጢር ሆኖባት ነበር። በእነዚህ ምክንያቶች የተነሣ እነዚህን ሁለት ሴቶች የሚያመሳስላቸው ነገር ቢኖር በውስጣቸው ደብቀው የያዙት አንድ ምስጢር መኖሩ፣ ሁለቱም አንድ ወንድ ልጅ እንደሚወልዱና ሁለቱንም ያበሰረው ደግሞ መልአኩ ገብርኤል መሆኑ ያመሳስላቸዋል። በዚህ አጋጣሚ ይህንን ማርያም ኤልሳቤጥን የጎበኘችበትን ቀን በምንዘክርበት በዛሬው ቀን ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ውስጥ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞላች፣ ድምጿንም ከፍ አድርጋ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማጸንሽን ፍሬ የተባረከ ነው በማለት ገና በማርያም ማጸን ውስጥ ያለውን ሕፃኑን ኢየሱስን እንዳመሰገነች ሁሉ እኛም ማርያም ልባችንን፣ ቤታችንን፣ ቤተሰቦቻችንን፣ ሀገራችንንና እንዲሁም ዓለማችንን እንድትጎበኝና በደስታና በሰላም በመንፈስም ሳይቀር የተሞላን ሆነን እንኖር ዘንድ እንድትረዳን በሕይወታችን ውስጥ ልንጋብዛት ያስፈልጋል ለማለት እንወዳለን። ክቡራንና ክቡራት አድማጮቻችን በዛሬው ለስርጭታችን ትኩረት ሰጥተን ወደ እናንተ አድማጮቻችን የምናቀርበው ዝግጅት የሚሆነው ቀደም ሲል እንደጠቀስነው የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተክርስቲያን የላቲን ሥርዓት አምልኮ በሚከተሉ ምእመናን ዘንድ እመቤታችን ቅድስት ድንግል ማርያም የአክስቷ ልጅ የሆነችውን ኤልሳቤትን የጎበኘችበትን ቀን ተዘክሮ ማለፉን በማስመልከት ያዘጋጀንላችሁን አንድ ልዩ ዝግጅት እናስደምጣችኋለን። በዚህ ምክንያት እምነታችን ይህ ነው በሚል አርዕስት ዘወትር ሐሙስ በዚህ ሰዓት ወደ እናንተ አድማጮቻችን የምናቀርብላችሁ ዝግጅት በዛሬው ዕለት የማናቀርብ መሆናችንን ከይቅርታ ጋር ለመግለጽ እንወዳለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 21 2010 ዓ.ም በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናንና የአገር ጎብኚዎች በዕለቱ በተነበበው ቅዱስ ወንጌል ላይ መሠረቱን አድርጎ የነበረ አስተንትኖ ካደረጉ በኋላ በወቅቱ ባስተላለፉት መልእክት እንደገለጹት የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምእመናን ዘንድ በግንቦት 1 2018 ዓ.ም በኢትዮጵያ የቀን አቆጣጠር በሚያዝያ 23 2010 ዓ.ም ማለት ነው የተጀመረው የግንቦት ወር የማርያም ወር በመባል እንደሚጠራ መግለጻቸውን ቀደም ሲል ባስተላለፍነው ዝግጅት መዘገባችን የሚታወስ ሲሆን በዚህ በግንቦት ወር ውስጥ በተለያዩ በዓለም ዙሪያ በሚገኙ የካቶሊክ ቤተክርስቲያን ምእመናን ዘንድ ለየት ባለ ሁኔታ በካቶሊክ ቤተክርስቲያን ምእመናን ዘንድ ለመቤታችን ለቅድስት ድንግል ማርያም ከሚቀርቡ የመማጸኛ ጸሎቶች መካከል በቀዳሚነት የሚገኘውን የመቁጠሪያ ጸሎት በታላቅ መንፈሳዊነት እንደሚጸለይ ይታወቃል። ይህ የግንቦት ወር በወር ደረጃ በካቶሊክ ቤተክርስቲያን ምእመናን ዘንድ የማርያም ወር በመባል የሚታወቅ ሲሆን በዚህም የግንቦት ወር ውስጥ የክርስቶስ የቤተ ክርስቲያን የምእመናን እናት ለሆነችው እመቤታችን ቅድስት ድንግል ማርያም ለየት ባለ መልኩ ጸሎት የሚደረግበት፣ አማላጅነቷን የምንማጸንበት፣ በተለይም ደግሞ በውስጣችን፣ በቤታችን፣ በማኅበረሰባችን፣ በሀገራችንና በአጠቃላይ በዓለም ውስጥ የጥልና የክርክር ግድግዳ ተደርምሶ በአንጻሩ የሰላምና የብልጽግና መንፈስ ይወርድ ዘንድ በእርሷ አማካይነት ወደ ልጇ ወደ ጌታችን ኢየሱስ ክርስቶስ የመማጸኛ ጸሎት እንድታቀርብልን እርሷን በተለየ ሁኔታ በመቁጠሪያ ጸሎት አማላጅነቷን የምንማጸንበት ወር ነው የግንቦት ወር። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምዕመናን ዘንድ ላለፉት 30 ቀናት ያህል የማርያም ወር በመባል በሚታወቀው የግንቦት ወር ውስጥ ለሰላም ለእርቅና መንፈሳዊ ለውጥ ማምጣት እንችል ዘንድ ሲደረግ የነበረው ጸሎት በዛሬው ዕለት በይፋ ተጠናቋል። ምንም እንኳን ጸሎት አንድ ክርስቲያን ከውልደቱ እስከ ዕልፈቱ ድረስ በየዕለቱ ሊያደርገው የሚገባ መንፈሳዊ ተግባር መሆኑ የሚታወቅና ጸሎት ማብቂያ የሌለው ነገር መንፈሳዊ ምግብ መሆኑ የሚታወቅ ሲሆን፣ ነገር ግን በዚህ የግንቦት ወር የማርያም ወር ተብሎ በመጠራቱ የተነሳ ለየት ባለ መልኩ የመቁጠሪያ ጸሎት የሚደረግበት ወር እንደሆነም ይታወቃል። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምዕመናን ዘንድ ዛሬ ማለትም በግንቦት 23 2010 ዓ.ም የተጠናቀቀውን የማርያም ወር በመባል በሚታወቀው የግንቦት ወር ርዕሰ ሊቃነ ጳጳሳት ፍራንቼስኮ በተገኙበት በቫቲካን ቅጥር ግቢ ውስጥ ከሚገኘው የአቢሲኒያ የቅዱስ እስጢፋኖስ ቤተ ክርስቲያን አንስቶ እስከ ጳጳሳዊው የኢትዮጵያ ኮሌጅ አጠገብ በሚገኘው በሎርድ ማርያም ስም በተሰየመውና የእመቤታችን የቅድስት ድንግል ማርያም ሐውልት በሚገኝበት ዋሻ ድረስ ሁደት በማድረግና የመቁጠሪያ ጸሎት በመጸለይ መጠናቀቁን ከደረሰን መረጃ ለመረዳት ተችሏል። በግንቦት 1 2010 ዓ.ም ርዕሰ ሊቃነ ጳጳሳት ፍራንቼስኮ ባደረጉት ስብከት እንደገለጹት የመቁጠሪያን ጸሎት አዘውትራችሁ በመጸለይ ለማርያም ያላችሁን መንፈሳዊ ቅርበት አሳድጉ። እርሷ የእግዚአብሔር እናት በመሆኗ የተነሳ የእግዚአብሔር ልጅ ምስጢር በሕይወቷ ይዛ የምትገኝ በመሆኗ ይህንን የክርስቶስን ምስጢር ተካፋይ እንሆን ዘንድና የክርስቶስ ፍቅር ከሁሉም ጋር መጋራት እንችል ዘንድ እርሷ በአማላጅነቷ እንድትረዳን ልንማጸናት ይገባል ማለታቸውን መዘገባችን የሚታወስ ሲሆን፣ በተለይም ደግሞ ላለፉት 6 እና 7 ዓመታት በእርስ በርስ ጦርነት ስትታመስ ለነበረችው ለሶርያ እግዚአብሔር ሰላሙን ያወርድ ዘንድ በእመቤታችን በቅድስት ድንግል ማርያም በኩል ለእግዚአብሔር የመማጸኛ ጸሎት ማቅረብ እንደሚገባ ቅዱስነታቸው ጥሪ ማቅረባቸው ይታወሳል። ከዚህ ቀደም የነበሩ የካቶሊክ ቤተ ክርስቲያን ብፁዓን ርዕሰ ሊቃነ ጳጳሳት ለእመቤታችን ለቅድስት ድንግል ማርያም ከፍተኛ አክብሮትና ፍቅር እንደነበራቸው ሁሉ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ከእርሳቸው በፊት እንደነበሩት ብፁዓን ርዕሰ ሊቃነ ጳጳሳት ለእመቤታችን ለቅድስት ድንግል ማርያም ከፍተኛ የሆነ አክብሮትና ፍቅር አላቸው። ይህንንም ፍቅርና አክብሮት በተለያዩ ጊዜያት በማርያም ስም የተሰየሙ አብያተ ክርስቲያናትን በመጎብኘትና በግልና በጋራ ጸሎት በማድረግ አስመስክረዋል። በተለይም ደግሞ የዛሬ 5 ዓመት ገደማ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆነው እንደ ተመረጡ ቅዱስነታቸው በቀዳሚነት በሮም ከተማ እምብርት ላይ በሚገኘውና እንደ ጎርጎሮሳውያኑ የቀን አቆጣጠር በ18ኛው ክፍለ ዘመን መጀመሪያ ላይ ግንባታው እንደ ተጠናቀቀ በሚነገርለት በአውሮፓ ውስጥ ከሚገኙ በማርያም ስም ከተሰየሙ የካቶሊክ አብያተ ክርስቲያናት መካከል በትልቅነቱ በሚታወቀው ሳንታ ማሪያ ማጆሬ በሚባል ባዚሊካ ተገኝተው አዲስ የተሰጣቸውን ሐዋርያዊ ተልእኳቸውንና በአጠቃላይ መላውን ቤተ ክርስቲያን ለመቤታችን ለቅድስት ድንግል ማርያም በአደራ አስረክበው እንደነበረም ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በተለያዩ ጊዜያት በእመቤታችን በቅድስት ድንግል ማርያም ስም በተሰየሙ የተለያዩ አብያተ ክርስቲያናት ውስጥ በመገኘት እናታችን የሆነችው እመቤታችን ቅድስት ድንግል ማርያም በሕይወት ውስጥ የሚያጋጥሙንን የተለያዩ እንቅፋቶችን ማለፍ እንችል ዘንድ ስለምትረዳን እናት የሆነችውን ማርያም አጥብቀን መያዝ እንደሚገባን አዘውትረውና በተገኘው አጋጣሚ እንደሚናገሩ የሚታወቅ ሲሆን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ማንኛውንም አይነት ጸሎትና ስብከት በሚያደርጉበት ወቅት ጸሎታቸውን ወይም ደግሞ ስብከታቸውን የሚያጠቃልሉት በማርያም አማላጅነት ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በጥር 22/2010 ዓ.ም በሮም ከተማ በሚገኘው ሳንታ ማሪያ ማጆሬ በተባለውና በማርያም ስም በተሰየመው ባዚሊካ ተገኝተው መሥዋዕተ ቅዳሴ ካሳረጉ በኋላ ባሰሙት ስብከት እንደገለጹት ተስፋችን ተመልሶ እንዲለመልም የሚያደርገው የምንጠቀምባቸው የቴክኖሎጂ ውጤቶች ወይም የምንወጥናቸው ጽንሰ ሐሳቦች ሳይሆኑ በውዥንብር ጎርፍ ውስጥ በምንገባበት ወቅት ተስፋ የምትሆነን እመቤታችን ቅድስት ድንግል ማርያም ናት ማለታቸውን ቀደም ሲል መዘገባችን ይታወሳል። በማርያም ውስጥ መጠጊያ እናገኛለን፣ ጸሎታችንም በፍጹም በከንቱ አይቀርም። አንድ ሕፃን ልጅ በእናቱ እቅፍ ውስጥ መግባት እንደሚፈልግ ሁሉ እኛም በእርሷ እቅፍ ውስጥ መኖራችን ደስታን ይሰጠናል ማለታቸውን በወቅቱ መዘገባችን ይታወሳል። ማርያም ባለችበት ቦታ ሁሉ ፍርሃት በፍጹም ሊያሸንፈን አይችልም በማለት ስብከታቸውን የቀጠሉት ቅዱስነታቸው እናታችን የሆነች እመቤታችን ቅድስት ድንግል ማርያም ከማንኛውም ክፉ ከሆኑ ነገሮች ትጠብቀናለች፣ ትከላከለናለች ብለዋል። እመቤታችን ቅድስት ድንግል ማርያም ባለችበት ቤት ሁሉ ሰይጣን በፍጹም ወደዚያ ሊገባ አይችልም ያሉት ቅዱስነታቸው ማርያም ባለችበት ቦታ ሁሉ የሚያስጨንቁንና የሚያሸብሩን ነገሮች በፍጹም ሊኖሩ አይችሉም፣ ፍርሃትና ጭንቀት ሕይወታችንን ሊያሸንፏት በፍጹም አይችሉም ብለዋል። በዚህም መሠረት አሉ ቅዱስነታቸው ቴክኖሎጂ ወይም የራሳችን ጽንሰ ሐሳቦች የእኛን ተስፋ መልሰው እንዲለመልም ማድረግ በፍጹም እንደማይችሉ የገለጹት ቅዱስነታቸው ነገር ግን ተስፋችን በድጋሜ እንዲለመልም ማድረግ የሚችለው የማርያም የፊት ገጽታ ብቻ ነው። በጭንቀት ጎርፍ ውስጥ በምንገባበት ወቅት በእርግጠኝነት ልትረዳን የምትችለው እርሷ ብቻ እንደሆነች ገልጸው በየዕለቱ ማርያም በልባችንና በሕይወታችን ውስጥ ሳይቀር ትገባ ዘንድ ልንጋብዛት ይገባል ማለታቸውንም መዘገባችን ይታወሳል። እናቶች በሌሉበት ቦታ ሁሉ እምነታችን አደጋ ላይ እንደሚወድቅ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው እናት አማራጭ ሳትሆን የግድ የምታስፈልግ ናት። እርሷን መውደድ ማለት መቀኘት ማለት አይደለም፣ እንዴት መኖር እንደሚገባን ማወቅ ማለት ነው። ምክንያቱም ያለ እናት እኛ ልጆች መሆን በፍጹም አንችልም። ለዚህም ነው ጌታችን ኢየሱስ ክርስቶስ በመስቀል ላይ በነበረበት ወቅት ለዮሐንስ እችውና እናት ብሎ ባደራ የሰጠው በዚሁ ምክንያት ነው ብለዋል። ይህንንም በተመለከተ ይህንን ሐሳባቸውን በደንብ አስርጸው ለማስገንዘብ ስለፈለጉ ቅዱስነታቸው የሚከተለውን ብለዋል። በእናት ጉዳይ ላይ ገለልተኛ መሆን ወይም ደግሞ ከእናት መለየት በፍጹም አንችልም። ይህንን ብናደርግ ግን ልጆች የመሆናችንን ሕልማችንን ማንነታችንንም እናጣለን። ሐሳባዊ በሆነ መልኩ በተለያዩ ዝግጅቶች በተወጠረ መልኩ ያለምንም እምነት ያለ ርኅራይና ያለ መልካም ልብ የምንኖር ክርስቲያኖች እንሆናለን። ነገር ግን ያለ ልብ በፍጹም ልናፈቅር አንችልም። እምነታችንም በአንድ ወቅት የተጻፈ ውብ የሆነ ታሪክ ሆኖ ብቻ ይቀጥላል ማለታቸው ይታወሳል። በማርያም እቅፍ ውስጥ መሰብሰብ እንደሚያስፈልግ በመግለጽ በወቅቱ ስብከታቸውን የቀጠሉት ቅዱስነታቸው የክርስትና እምነት ተከታይ የነበሩ ሰዎች ሁሉ ከመጀመሪያው ጀምሮ ችግሮች ውስጥ በሚገቡባቸው ወቅቶች ሁሉ ወደ ማርያም መሄድ እንደሚገባቸው ተረድተው የነበረ መሆኑን በመጥቀስ ስብከታቸውን የቀጠሉት ቅዱስነታቸው በችግር ውስጥ የሚገኙ ድሃ የሆኑ ሰዎች ችግራቸውን ለመቋቋም ያስችላቸው ዘንድ በአንድ ስፍራ እንደሚሰበሰቡ ሁሉ እኛም በችግራችን ወቅት በእናታችን ጉያ መሸሸግና መሰብሰብ ይኖርብናል ብለዋል። በሕይወት ጉዞ ውስጥ ሕይወታችን መከራና ችግር ውስጥ በምትገባበት ወቅት ማርያምን ብንማጸን ማርያም በፍጥነት ታማልድናለች በማለት ስብከታቸውን የቀጠሉት ቅዱስነታቸው እርሷ ለጭንቀቶቻችን ትኩረት ስለምትሰጥ በሕይወታችን ውስጥ ለሚገጥሙን ማንኛውም አይነት መንገራገጮች በትኩረት ስለምትመለከት በፍጹም አትዘገይም፣ በፍጹም አታሳፍረንም ካሉ በኋላ ይህንንም በይበልጥ ለማስረዳት በማሰብ በሆስፒታል ውስጥ ሆኖ የሚሰቃየውን የልጇን ሥቃይ የምታይ አንድ እናት እንደማትሰለችና እርሷም ከልጇ ጋር አብራ እንደምትሰቃይ ሁሉ እናታችን የሆነች እመቤታችን ቅድስት ድንግል ማርያም መከራና ችግር ውስጥ በምንገባባቸው ወቅቶች ሁሉ ከእኛ ጋር እንደምትሰቃይ በንጽጽር ቅዱስነታቸው በመግለጽ ሐሳባቸውን አስረድተዋል። ለዚህም ነው አሉ ቅዱስነታቸው በስብከታቸው ማብቂያ ላይ እመቤታችን ቅድስት ድንግል ማርያም ሕፃኑን ኢየሱስን በእጇ ላይ አቅፋ መያዟን ወደሚያሳየው ምስል እጃቸውን በመጠቆም፣ ስለዚህ ወደ እሷ በትኩረት እንመልከት። የጥንት የኤፌሲዮን ክርስቲያኖች ለማርያም ሰላምታን እንዳቀረቡላት እኛም እመቤታችንን ሰላም እንበላት ካሉ በኋላ የእግዚአብሔር እናት ሆይ ለምኝልን የሚለውን ጸሎት ከምእመናን ጋር በመቀባበል ከደገሙ በኋላ በወቅቱ ያዘጋጁትን ስብከት አጠናቀዋል። እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 1 2013 ዓ.ም የማርያም ወር በመባል በሚታወቀው የግንቦት ወር በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ከምእመናን ጋር በመሆን የመቁጠሪያ ጸሎት ካደረጉ በኋላ ቅዱስነታቸው የሚከተለውን ጸሎት ማድረጋቸው ይታወሳል። የማዳመጥ ጥበብ የታደልሽ እናት ሆይ ጆሮዎቻችንን መክፈት እንችል ዘንድ እርጅን። በሺዎች ከሚቆጠሩ የዓለም ድምፆች መካከል የአንደኛውን ልጅሽ ድምፅ ብቻ ለይተን እንድንሰማ እርጅን። አሁን እየኖርንበት ባለ ሁኔታ የምናገኛቸውን የተለያዩ ሰዎች በተለይም ደግሞ ድሆችንና አቅመ ደካሞችን በችግር ውስጥ የሚገኙ ሰዎችን ሁሉ በሚገባ ማዳመጥ እንችል ዘንድ አግዥን። ውሳኔ የመስጠት ጥበብ የተካንሽ እናት ሆይ ለልጅሽ ለኢየሱስ ክርስቶስ ቃል ያለምንም ማቅማማት ታዛዥ መሆን እንችል ዘንድ አእምሮአችንንና ልባችንን አብሪ። በሌሎች ዓለማዊ ነገሮች ሳንወሰድ ለሕይወታችን ጠቃሚ የሆኑ ውሳኔዎችን መወሰን እንድንችል ብርታቱን ስጪን። የተግባር እናት የሆንሽ ማርያም ሆይ እጆቻችንና እግሮቻችን ወደ ሌሎች ሰዎች በፍጥነት በመጓዝ የልጅሽን ርኅራይና ፍቅር እንድናደርስ እንዳንቺ በዓለም ውስጥ የቅዱስ ወንጌልን ብርሃን ማድረስ እንችል ዘንድ እርጅን፣ አሜን በማለት ማርያም በክርስቲያኖች ሕይወት ውስጥ ያላትን የእናትነት ሚና በሰፊው ገልጸዋል። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማህበረሰቦች ዘንድ በዛሬው ዕለት ማርያም ዘመዷ የሆነችውን ኤልሳቤጥን ለመጎብኘት የሄደችበት ቀን በዛሬው ዕለት ተዘክሮ ማለፉ ይታወሳል። በተመሳሳይ መልኩም የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማህበረሰቦች ዘንድ የማርያም ወር በመባል የሚታወቀው የግንቦት ወር በዛሬው ዕለት ተጠናቋል። በዚህ የግንቦት ወር ውስጥ ስለ ማርያም የተደረጉ ጸሎቶችን በተለይም ደግሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ስለ ማርያም የተናገሩትን ዋና ዋና ሐሳቦችን ነበር በዛሬው ልዩ ዝግጅት ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
Yeah, it's a moonlight, the fifth red's a tenfold, it's on tune.